ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
መጀመሪያ እንግዲህ ትልቁ ዓላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታል ሄልዝ እንዲያወራ ማለት ነው።
በበርካታ ወጣቶች ህይወት ላይ አደጋ ከደቀኑ የጤና ችግሮች መካከል አንዱ የአእምሮ ህመም ነው። ህመሙን በተመለከተ በዚህ በሰሜን አሜሪካ ልዩ የማስገንዘቢያ መድረክ ከሰሞኑ ተዘጋጅተዋል። በምሽቱ ሙሉ ዘገባው ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በርካታ ወጣቶች ህይወት ላይ አደጋ ከደቀኑ የጤና ችግሮች መካከል አንዱ የአእምሮ ህመም ነው። ህመሙን በተመለከተ በቂ ግንዛቤ፣ ውይይትና ደጋፊ አገልግሎት አለመስፋፋቱ ብሩህ ተስፋ ያላቸው ወጣቶች ህይወት በአጭሩ እንዲቀጭ ስለማድረጉ ይሰማል። ሁኔታውን ለመቀየር ሙያዊ ርብርብ በማድረግ ላይ ከሚገኙ የትውልድ ኢትዮጵያውያኑ ተቋማት መካከል አንዱ ከሰሞኑ የእውቀትና ልምድ ልውውጥ መድረክ አሰናድቶ ነበረ። ዝግጅቱን በወፍ በረር እናስቃኛችኋለን። አሌክሳንድሪያ ቨርጂኒያ ላይ ከሰሞኑ የተገናኙት ወጣትና አንጋፋ ትውልድ ኢትዮጵያውያን በአብዛኛው በዩናይትድ ስቴትስ ውስጥ በሥነ መድኃኒትና መድኃኒት ተኮር የምርምር ዘርፎች ላይ የተሰማሩ ባለሙያዎች ናቸው። መፈናፈኝ የሌለው ከሚመስለው የሥራ ሰዓታቸው አትርፈው በዚህ አዳራሽ ለምክክር ቁጭ ማለታቸው ምክንያት ዓለምን እየፈተኑ ካሉ ዋና የጤና ችግሮች መካከል አንዱ ስለሆነው የአእምሮ ህመም ለመምከር ነው።
በዓለማችን ውስጥ ከ4-5% ድረስ ሰዎች በአእምሮ ህመም በዲፕሬሽን ብቻ ይታወቃሉ።
ዶክተር ቢንያም ገሰሰን የመሰሉ በአእምሮ ህክምና ዘርፍ ለብዙ ዓመታት የሰሩ የጤና ባለሙያዎች ትውልደ ኢትዮጵያውያንን ጨምሮ የሚሊዮኖችን ህይወት ያመሰቃቀለውን የጤና ችግር አስመልክቶ ሙያዊ ትንታኔዎችን በተናጠል ሲያቀርቡ ቆይተዋል። በዚህ ዝግጅት ላይ ደግሞ ባለሙያዎቹ ሰብሰብ ብለው አይነ ከፋሽ ትንታኔዎችና ልምዶችን ሊያካፍሉ ተገናኝተዋል። በባለሙያዎቹ እምነት እውቀትን ማስፋፋት የመፍትሄ ጅማሬ ነውና የፔንሲልቫኒያ ግዛቱ የአእምሮ ህክምና ልዩ ሐኪም ዶክተር ቢንያም ገሰሰ በድጋሚ
ሰዎች ጋር ንቃተ ህሊናውን ከፍ ማድረጉ በጊዜ ህክምና እንዲፈልጉና ለእነዚህ አይነት ህመሞች ልዩ ልዩ መፍትሄዎች አሉ ማወቁ እና ህመሙን እንዳለ ማወቁና መረዳቱ ክፍተት ይፈጥራል። ያንን ተከትሎ ሰዎች ህክምና በማግኘት ከስራ ከመባረር፣ ቤተሰብ ላይ ትልቅ ከሚደርሰው ችግር፣ ወደማይሆኑ ነገሮች ከመግባት እንደ አልኮሆል፣ ድራግ ውስጥ ከመግባት ከዛም አልፎ ራሳቸውን ከማጥፋት ይቆጥባቸዋል። ብዙ ጊዜ በስልክ ይደርሰኛል አንዳንድ መልእክቶች። በህብረተሰባችን ውስጥ ሰዎች ራሳቸውን ሲያጠፉ ህዝቡ በጣም ያዝናል። እነዚህ አይነት ሴሚናሮች፣ ወርክሾፖች እንዲህ አይነት አጋጣሚዎች ሲገኙ ብዙ ሰው ባለበት የአእምሮ ህመም እንደ ማንኛውም ህመም መሆኑን ማስተማሩ ከእንደዛ ነገሮች ይቆጥባል።
የተገናኘ ነው የአእምሮ ጤና ዋጋ ያለው የሚል መጠሪያ በተሰጠው የንቃትና ልምድ ልውውጥ መድረክ ላይ ነው። ያሰናዳው ደግሞ መቀመጫውን በሰሜን አሜሪካ ያደረገው የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። የኢፓድ የቦርድ አባል ዶክተር አሌክስ አካሉ የዛሬው ዝግጅት ማህበሩ ስለ አእምሮ ጤና ሊጠናከር ይገባል ብሎ የሚያምነው የግልጽ ንግግር ባህል አካል እንደሆነ ያስረዳል።
መጀመሪያ እንግዲህ ትልቁ ዓላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታል ሄልዝ እንዲያወራ ማድረግ ነው። ካልቸራሊ እነዛን ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሰብረን ለመውጣትና እንድናወራው በግልጽ እናንተ አሁን ስለ ሜንታል ሄልዝ እንደምናወራው ማንኛውም ኢትዮጵያ ውስጥ የሚገኝ ህብረተሰብ ያን ነገር በቀላሉ ያለ ጭንቀት፣ ያለ ሶሳይታል ሪፐርኬሽንስ፣ ሌላ ሰው ምን ይለኛል፣ እንትና ምን ይለኛል፣ ጎረቤቴ ምን ይለኛል ሳይል በትክክል ስለዛ እንዲያወራ ማድረግ ከተቻለ ያ ትልቁ አቺቭመንት እንላለን። ከዛ በኋላ ደግሞ ያለው እንዴት ያለው እዚህ ያሉ እውቀት ያላቸው ሰዎች ኢትዮጵያን ያለው ሰዎች እንዴት አድርገን መርዳት እንችላለን? በእውቀታችን በገንዘብ ያለው በገንዘቡ መርዳት ይችላል። በእውቀት ያለው በእውቀቱ መርዳት ይችላል። በማስተማር ሴሚናሮችን በመስጠት ይሄን ነገር አድሬስ ለማድረግ ተደራሽነት እንዲኖረው ማድረግ ይቻላል ብዬ አምናለሁ።
በዝግጅቱ ላይ ሙያዊ ምልከታቸውን ካቀረቡት መካከል አንዷ ከአስር ዓመታት ላላነሰ ጊዜ ትውልደ ኢትዮጵያውያንን በጤና ዘርፍ ያገዙት ዶክተር ሊሻን ካሳ ናቸው። የጤና መድህን ሽፋን ለሌላቸው ነዋሪዎች አገልግሎት ሲሰጡ የሰነበቱት ዶክተር ሊሻን የቅርብ ጊዜ ትኩረታቸው በድረ ኮቪድ-19 ወረርሽኝ ዘመን በሱስና ተያያዥ ጉዳዮች በሕይወታቸው የተፈተኑ ወጣቶችና ቤተሰቦቻቸውን ማገዝ ሆኗል።
ድህረ ኮቪድ የመጣ ችግሮች አሉ። አንዳንድ ጥሩ ነገር ቢታይም ግን የመጡት ችግሮች ልጆቻችን፣ ወጣት ልጆቻችን በማናስብበት ሱሰኝነት ተጠምደዋል ማለት ነው። ልጆቻችን ምን እንደሚለማመዱ አናውቅም። ክፍላቸውን ዘግተው ምን እንደሚያዩ አናውቅም እና ጊዜያቸውን የሚበላባቸው ከትምህርታቸው ወደኋላ የሚያስቀራቸው የጸባዮቻቸው መቀየር ከትምህርት ቤትም ከሃይስኩልም ከኮሌጅም ትምህርታቸውን ሳይጨርሱ የሚወጡ ወጣቶች በዙብንና ወላጆች ይሄንን ችግር በከፊሉ አትሊት ለመረዳት የመጡ ነበርና በዛን ጊዜ ነው ይሄንን ችግር እንዴት አድርገን ነው እንደ ህብረተሰብ መፍታት የምንችለው የሚለው ጥያቄ አደረብኝ።
ዶክተር ሊሻም በሱስ ምክንያት ለችግር የተዳረጉ ወጣቶችና ቤተሰቦቻቸውን ለማገዝ Learn and Live በተሰኘው ለትርፍ ያልተመሰረተ የጤና ተቋማቸው አማካኝነት የተለያዩ መርሃ ግብሮችን ዘርግተዋል። በተለይ ሱስን ተከትለው የሚያጋጥሙ የአእምሮ ህመምን የመሰሉ የጤና ችግሮች ላይ ያለው የተዛባ አመለካከት ሊስተካከል እንደሚገባ ይመክራሉ።
ልክ እኔ ስኳር በሽታ ደም ብዛት እንደሚይዘኝ ልክ የአእምሮ በሽታም የአእምሮን ላይ ያለ በሽታ ነው። ጨጓራ በሽታ እንደሚባል፣ ደም ብዛት እንደሚባል፣ የልብ ድካም እንደሚባል የአእምሮ በሽታ ነው እና ይሄ ነገር ልጁ ፈልጎ ወይም ልጅቷ ፈልጋ ያመጣችው ነገር አይደለም። መጀመሪያ ሲጀመርም እንደ ትንሽ እንደው ለመሞከር ብለው የሚጀምሩትም ሱሶች በኋላ ግን አእምሮ ላይ መጠንቅ እንደሚያመጣና ከጥሩ ከቁጥጥራቸው ውጪ እንደሚሆንና እንዳምሮ በሽታ እንደሚሆን ቤተሰቡ አውቆ ሕክምና እንዲደረግበት እንጂ ልጆች ወላጆች ልጆቻቸውን በመቆጣት ሚድን በሽታ አይደለም ወይም በማስጠንቀቅ ሚድን ነገር አይደለም። ኮላቦሬት አድርጎ ልጁን እንደሚግባቡ አድርጎ ተቀብሎ አዳምጦ ቀስ ብሎ የሚረዳ ጊዜ የሚፈጅ በሽታ ነው።
ስለ አምሮ ህመም ያለንን ማህበራዊ ቀስ ስንነት ለመቅረፍ በቤተሰቦቻቸው ውስጥ የደረሰን አሳዛኝ ክስተት ለሌሎች መማሪያ ይሆን ዘንድ አስበው ከሚንቀሳቀሱ ትውልደ ኢትዮጵያን መካከል አንዷ የቀድሞዋ የአሜሪካ ድምፅ አፍሪካ ቀንድ ክፍል ኃላፊ የአሁኗ የቢያ በላይነ ፋውንዴሽን ለአእምሮ ጤና ተቋም ኃላፊ ወይዘሮ ትዝታ በላቸው ይገኙበታል። ወንድ ልጃቸው ቢያ የቀለም ትምህርትንና የስፖርት ዘርፎችን ጨምሮ በተለያዩ መስኮች ባስመዘገባቸው የላቁ ስኬቶች በቀጠና አቀፍ ብዙሀን መገናኛዎች ላይ ሳይቀር በተደጋጋሚ ስሙ ለመጠራት በቅተዋል። ከአእምሮ ህመም ጋር ተገናኘ በድንገት ልጃቸውን ያጡት ወይዘሮ ትዝታ የልብ ስብራታቸውን ችለው ታሪካቸውን ለማጋራት የወሰኑበትን ምክንያት አጫውተውኛል።
በእኛ ቤተሰብ እኛ ላይ የደረሰው ሌላ ቤተሰብ ላይ እንዳይደርስ ነው ዋናው ነገር። ልጄ እንደተሰቃየ እንደተንከራተተ ሌላ ልጅ ደግሞ እንዳይንከራተት ነው ዋናው ነገር። ብዙ ጊዜ ደግሞ ከአእምሮ ጤና ጋራ ሀፍረት አለ፣ መደበቅ አለ እና ምንም መደበቅ አያስፈልግም፣ ምንም ሀፍረት አያስፈልግም፣ ይሄ እንደ ማንኛውም ህመም ነው የሚለውን መልእክት ለማስተላለፍ እና ታማሚዎችም ሰብአዊ እንክብካቤ እንዲያገኙ ለመርዳት ነው እንግዲህ የተነሳሳ ነው።
ወይዘሮ ትዝታ ያቋቋሙት ቢያ በላይነህ ፋውንዴሽን ለአእምሮ ጤና ተቋም በተቋቋመ በጥቂት ጊዜያት ውስጥ የትውልደ ኢትዮጵያን ወጣቶችን ህይወት በሚታደጉ እንቅስቃሴዎች ላይ አተኩሯል። የወጣቶችን ህይወት ለመታደግ የሚረዱ መረጃዎች የሚገኙበት አውታር ለመሆን ያለመው ተቋሙ እያደረጋቸው ስላሉ ወቅታዊ እንቅስቃሴዎች በጥቂቱ አጋርተውናል።
እንግዲህ እኔ ከወጣቶች ጋራ ነው የምሰራው። የድርጅቱ ቦርድ አባል የሆኑት ወጣቶች ናቸው። ወጣቶች ደግሞ በነዚህ ማህበራዊ መገናኛ ብዙሃን በጣም ትልቅ ስቶታ አላቸው። በዛ የተነሳ በኢንስታግራም ላይ እንዲሁም በፌስቡክ በትዊተር ካምፔን ያደርጋሉ። አላማችንም ወጣቶችን ለመድረስ ነው፣ ልጆችን የመሰሉ ሰዎችን ለመድረስ ነው እና የሚሰጡትንም የመረጃ እውቀት በዛ አማካይነት ነው። ከዛ ውጭ ደግሞ ዌብሳይታችን ላይ አዲክሽን ወይንም በሱስ መጠመድ ምንድነው የሚለውን ከመንገመሪ ካውንቲ ዌብሳይት ወስደን እዛ ላይ ነው እንግዲህ የኔ ደሞ ችሎታ የሚመጣው እሱን ወደ አማርኛ ተርጉሜ እሱ እዛ ላይ ሱስ ምንድነው በሱስ የሚጠመዱ ሰዎች ምን አይነት ናቸው ወላጅ ምን ማድረግ አለበት እንዴትስ መንከባከብ አለበት አዋቂም ከሆነ ደግሞ ምንድነው ልናደርግ የሚገባው የሚለውን የሚዘረዝር ተርጉመን አቅርበናል። ወደፊት ደግሞ በትግርኛና በአፋን ኦሮሞም እንደዚሁ ተርጉመን ልናቀርብ ነው። ይሄ እንግዲህ ከካውንቲው የወሰድነው መረጃ ነው። ትክክለኛ የሐኪም መረጃ ነው።
መሰል መድረክ መስተናዳቱ በቤተሰባዊ ግጭት፣ በዘረኝነት ጫናዎችና በተለያዩ ውስጣዊና ውጫዊ ምክንያቶች ተነሳስተው ለሱስ ብሎም ለአእምሮ ህመም ለሚዳረጉ ወገኖች ረብ ያላቸውን ሐሳቦች በማንሸራሸር ረገድ የላቀ ሚና እንደሚኖራቸው ወይዘሮ ትዝታ አክለዋል። ከመድረኩ ተሳታፊዎች አብዛኞቹ በዩናይትድ ስቴትስ መንግሥት መስሪያ ቤትና በግል ኩባንያዎች ስር በሚገኙ ተቋማት የሚሰሩ ናቸው። ባለሙያዎቹ ለሰፊው ሕዝብ ከሚያቀርቡት ጤና ተኮር መረጃ ባሻገር የልምድ ልውውጥ ማድረግና የአዲስ አሰራሮችን ቅኝት እርስ በርስ ማጎልበት ሌላው የዝግጅቱ ዓላማ ስለመሆኑ ከማኅበሩ የቦርድ አባል ዶክተር እዮብ ኃይሉ ሰምተናል።
ዋናው ዓላማ አዌርነሱን ማበልጸግ እንዳለ ሆኖ በዛ ዙሪያ ደግሞ አሁን ከረንትሊ ያሉት የመድኃኒቶች በራሳቸው የሚያመጡት ችግር አለ። ያንን በዛ ዙሪያ ምን ያህል ሪሰርቾች እየተሰሩ ነው? እኛ እንደ ጤና ባለሙያ ያንን ሶሉሽን ሶል ለማድረግ ምን እያደረግን ነው? በሪሰርች ዙሪያ ያሉ ነገሮችን በተለያየ ፐርስፔክቲቭ ኮምፓይን በማድረግ በዛ ዙሪያ ያሉ የሕክምናውን ትሪትመንት ሊሆን ይችላል፣ የመከላከያ መፍትሄዎችም ሊሆን ይችላል፣ የዲያግኖሲስ ሜቶዶችም ሊሆን ይችላል። በዛ ዙሪያ ያሉትን አዌርነሶች እና ፕሮብሌሞችን ሶልቭ በማድረግ ያንን ማኔጅ የምናደርግበትን አዌርነስ ለመፍጠር የተደረገ አንደኛው ዝግጅት ነው ማለት ነው።
ስለ አሰናጁ አካልም ጥቂት እንበል። አሰናጁ የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። ማህበሩ የተቋቋመው በአውሮፓውያኑ 2018 ነው። በሰሜን አሜሪካ የሚኖሩ ባለሙያዎችን ከማስተሳሰር ተሻግሮ ትውልደ ኢትዮጵያንና በሀገር ቤት የሚኖሩ ህዝቦችን በሚደግፉ ስራዎች ላይ ስለመሰማራቱ ከማህበሩ ፕሬዚደንት ዶክተር ኤርሚያስ ጥላሁን ሰምተናል።
ፕራይመርሊ ዲያስፖራ ላይ ያሉ ፋርማሲስት እና ፋርማሲቲካል ፕሮፌሽናሎች ናቸው። እዚህ ከምናደርገው የኖሌጅ ሼር ትራንስፈር በተጨማሪ ኢትዮጵያም የምናደርጋቸው አክቲቪቲዎች አሉ። በተለይ ከመድኃኒት አቅርቦት እና ጥራት ጋር በተያያዘ መድኃኒት ከማምረት ድረስ የደረሰ ቅድም እንዳየኸው እየሰሩ ያሉ ግሩፖች አሉ። ከዛም ውጪ ደግሞ የኢትዮጵያ ኢንስቲትዩሽኖች እዚህ የተለያየ የመንግስት የፕራይቬት ፋርማሲካል ካምፓኒዎች የሚሰሩ ሰዎች ኢትዮጵያ ያሉትን እንደ ሚኒስትር ኦፍ ሄልዝ ኢትዮጵያን ኤፍዲኤ የድራግ አድሚኒስትሬሽን የሚባለውን በኖሌጅ በፋይናንስ በብዙ ነገሮች እያገዝን ነው ያለ ነው እና ከዛም ውጪ ደግሞ የፊላንትሮፊ ዊንጉ ከፋርማሲ ጋር እና ከዛ ጋር በተያያዙ ቅድም እንደተገለጸው በኮንፈረንሱ ላይ ኢትዮጵያ ያሉ አረጋውያን የሚረዱ ህጻናትን የሚረዱ ከነሱ ጋርም ከሄልዝ ጋር የተያዘን ብቻም ሳይሆን ከዛም ውጪ ሰፖርት የምናደርግባቸው እንትሮች አሉ ማለት ነው። ፕራይመርሊ እዚህ የምንሰራቸው አሉ፣ ኢትዮጵያም ደግሞ ሰፖርት እያደረግን ነው ያለ ነው ማለት ነው።
በዚህ ዝግጅት ላይ ከእለቱ አብይ ጉዳይ በተጨማሪ ማህበሩ በኢትዮጵያ ሊፈጽማቸው ስላቀዳቸው ስራዎች ማብራሪያ ተሰጥተዋል። በባህላዊ ሕክምና ዘርፍ እየተደረጉ ስላሉ አበርክቶዎች፣ ስለ ሰብአዊ ድጋፍ አድማሶች ሀሳቦች ተንሸራሽረዋል። ከሌሎች አጋርና ተባባሪ የሙያ ማህበራት የመጡ ተወካዮችም ልምዳቸውን አካፍለዋል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ በአዲስ አበባ ፒያሳ እየተገነባ ባለው በአድዋ ድል መታሰቢያ አድዋ 00 ሙዚየም ውስጥ እንዲቀመጡ በታቀዱት የስነ ጥበብ ስራዎች ፕሮጀክት አሰጣጥ ላይ ቅሬታ እንዳለው የኢትዮጵያ ሰዓሊያንና ቀራጺያን ማህበር ከሰሞኑ ገልጸዋል። ይህን የተመለከተውን ዘገባ ደግሞ ገብረ ሚካኤል ገብረ መድን ያሰማናል።
በአዲስ አበባ ከተማ በፒያሳ በአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንና በአራዳ ህንጻ መካከል በሚገኝ ቦታ ላይ በቻይናው ጂያንግሱ ዓለም አቀፍ የኢኮኖሚና የቴክኒክ ትብብር ግሩፕ እየተገነባ ያለው የአድዋ ድል መታሰቢያ የአድዋ 00 ሙዚየም ፕሮጀክት በ3.3 ሄክታር መሬት ላይ እንዳረፈና ባለ 5 ወለል ህንጻ እንደሚኖረው ተነግሯል። ሙዚየሙ የአድዋን መልክዓ ምድር የኢትዮጵያውያን ጀግኖች ጉዞና ድል የአንድነት ማዕከልና የአፍሪካ የነጻነት ማስታወሻ በማካተት ለመዘከር ያስችላል ቢባልም የኢትዮጵያ ሰዓሊያንና ቀራጺያን ማህበር ግን በስነ ጥበብ ስራዎቹ ፕሮጀክት አሰጣጥ ላይ ቅር እንደተሰኘ ለአሜሪካ ድምጽ ገልጿል። አቶ እንደሰን ከበደ የማህበሩ ዋና ጸሐፊ ናቸው።
አሁን የሚደረገው የስነ ጥበብ ፕሮጀክት ላይ የኢትዮጵያ ስነ ጥበብ ባለሙያዎች በሙሉ ኢንቮልቭድ ሆነው መምከር ነበረባቸው። ከመከሩ በኋላ እነሱ የመከሩት የጋራ ድምር ሐሳብ ነው ሙዚየሙ ላይ ማረፍ ያለበት። ለምሳሌ ንድፍ ይቀርባል። ንድፍ ከቀረበ በኋላ ይገመገመ። ከተገመገመ በኋላ የተሻለው ይመረጣል። የተሻለው ከተመረጠ በኋላ የሚጨመር ሐሳብ ካለ የተጨመረ፣ የሚቀንስ ካለ ተቀንሶ፣ እያንዳንዱ ነገር በነጠረ ሁኔታ ከተቀመጠ በኋላ ነው ወደ ሙዚየሙ ማለፍ የነበረበት። ይሄ ባለበት ሁኔታ ላይ ምንም የተጠና ነገር የለም። ምንም
አድዋ የሁሉም ኢትዮጵያውያን የድል ታሪክ እንደመሆኑ በዚህ ግዙፍ የመታሰቢያ ሙዚየም ውስጥ የሚቀመጡት የሥነ ጥበብ ሥራዎች ይህን እውነታ የሚወክሉና የሚያንጸባርቁ መሆን እንደሚጠበቅባቸው ያመለከቱት ዋና ጸሐፊው፣ ሆኖም አሁን እየታየ ያለው የሥራ ሂደት ይህን ከግምት እንዳላስገባ ገልጸዋል። የሥነ ጥበብ ሥራዎቹ በውጭ ተቋራጭ ሳይሆን በኢትዮጵያውያን ባለሙያዎች መመራት እንደነበረባቸው ዋና ጸሐፊው ተችተው፣ በሙዚየሙ የሚቀመጡት ሐውልቶች ሥራ ግልጽ ባልሆነ አካሄድ እንደተጀመረም አውስተዋል።
የሚገነባበት ፎርማት ውስጥ ኪነ ህንፃውን ከስነ ጥበቡ መለየት ነበረበት። መንግስት ኪነ ህንፃው ለቻይና ከሰጠ በኋላ እንደገና የስነ ጥበብ ፕሮጀክቱን ሀገር አቀፍ ብሔራዊ፣ ቅድም የነገርኩ የእውቀት ዘርፎች የተካተቱበት፣ በዋናነት ደግሞ በሰፊው የኢትዮጵያ ሰዓሊያንና ቀራጺያን ማህበር ኢንቮልቭድ ሆኖ የጋራ ግብረ ኃይል ካቋቋመ በኋላ ያ የጋራ ግብረ ኃይል ይህንን የስነ ጥበብ ፕሮጀክት እንዲመራ ማድረግ ነበረበት። ይሄ ሳይደረግ ቀርቶ የስነ ጥበብ ፕሮጀክቱንም ኪነ ህንፃውንም ለቻይና ሰጠው። ከዛ ለቻይና ከሰጠው በኋላ ቻይኖቹ እነሱ ለሚፈልጉት ሰው በምን ሪስትሪክቲቭ ቴንደር በምን አይነት መስፈርት እንደሰጠው የምናውቀው ነገር የለም። አድዋን የሚያክል ነገር 19 ሐውልት አንድ ግለሰብ እንዲሰራ ተሰጠው።
የኢትዮጵያ ሰዓሊያንና ቀራጺያን ማህበር በሙዚየም ፕሮጀክቱ የሥነ ጥበብ ሥራ ላይ ለመሳተፍ የአዲስ አበባ ከተማ አስተዳደርን በተደጋጋሚ በደብዳቤ ቢጠይቅም አጥጋቢ ምላሽ እንዳልተሰጠው ዋና ጸሐፊው አስታውቀዋል። በቅርቡ ግን የከተማ አስተዳደሩ የካቢኔ ጉዳዮች ኃላፊ ጠርተው አነጋግረውናል ብለዋል።
በደብዳቤ ስንጠይቅ ከጠሩን በኋላ ያው ከሥራ ቀን ውጭ ነው የጠሩን። ከጠሩን በኋላ የሚናገሩት ንግግር ሁሉን ነገር እነሱ ማድረግ እንደሚችሉ እኛ እንደማይመለከተን እንደውም ለእናንተ ማብራሪያ መስጠት የማይጠበቅብንም፣ ለማን ፕሮጀክቱን መስጠት እንዳለብን ለማን መስጠት እንደሌለብን የእኛ መብት ነው አይነት ነገር ነው ያሉት።
ማህበሩ በዚህ መሰሉ ምላሽ እንዳዘነ የተናገሩት ዋና ጸሐፊው ሙዚየሙ የኢትዮጵያ ታሪክና እሴትን በሚያንጸባርቅ መልኩ እንዲገነባ አሁንም መንግስት ውሳኔውን በድጋሚ እንዲያጤነው አመልክተዋል።
እንዲከለስ የምንፈልገውም አሁን ባልተመከረበት ሁኔታ የሚሰሩ ሐውልት ስራዎች ነገ ትውልዱ ላይ የሚያመጡትን ጫና ወይም ጭቅጭቅና ንትርክ ለመቀነስ ይባሉ። ሁለተኛ ነገር ደግሞ ይሄ ፕሮጀክት ኦፊሴላዊ ከሆነ በኋላ መላው የኢትዮጵያ የጥበብ ባለሙያዎች በሙሉ እዚህ ጉዳይ ላይ ኢንቮልቭድ ሆነው እንዲሳተፉ ነው። ምክንያቱም ይሄ የሀገር ታሪክ ጉዳይ ነው።
ስለዚህ ጉዳይ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውና የቅርስ ጥበቃ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ጋር ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ወደ አዲስ አበባ ከተማ አስተዳደር የታላላቅ ፕሮጀክቶች ግንባታ ጽሕፈት ቤትም እንደዚሁ ስልክ ብንደውልም የሚመለከታቸው ኃላፊዎች ስብሰባ ላይ ናቸው ተብለናል። ሆኖም ይኸው ጽሕፈት ቤት ቀደም ሲል የኢትዮጵያ ሰዓሊያንና ቀራጺያን ማህበር ላቀረበው ቅሬታ በደብዳቤ በሰጠው ምላሽ ከአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ እንደዚሁም ከሚመለከታቸው ልዩ ልዩ ተቋማት ባለሙያዎችን ማሳተፉንና በሙዚየሙ የሥነ ጥበብ ሥራዎችም ላይ ምክክር እንደተደረገ ይገልጻል። የአሜሪካ ድምፅ የተመለከተውና ጥቅምት 13 ቀን 2016 ዓ.ም የተጻፈው ይኸው የጽህፈት ቤቱ ደብዳቤ ከአንጋፋ ሰዓሊያንና ቀራጺያንም ሐሳብ እንደተቀበለ ያብራራል። ጽህፈት ቤቱ አክለውም በሥራው ላይ ከሁሉም ክልሎች የተውጣጡ ተወካዮች እንደተወያዩበት አውስቶ ማኅበሩም የውይይቱ ተሳታፊ እንደነበር ይጠቅሳል። ያለ ውድድር ለአንድ ግለሰብ ተሰጡ ስለተባሉት 19 ሐውልቶች አስመልክቶ ሲያብራራም የግንባታው ተቋራጭ ልምድ ያላቸውን ባለሙያዎች አወዳድሮ ስራውን ለአሸናፊ ድርጅት እንደሰጠ አስረድቷል። በዚህ ምላሽና ማብራሪያ ያልተስማሙት የማህበሩ ዋና ጸሐፊ አቶ እንደሰን ከበደ ግን ነገሩ የጠቅላይ ሚኒስትሩን ጣልቃ ገብነት ይጠይቃል ይላሉ።
የዚህ ፕሮጀክት ዋነኛ ኃላፊ እሳቸው ናቸው። ይሄ ፕሮጀክት እየሄደበት ያለበት መንገድ ትክክል ስላልሆነ በአስቸኳይ የሚከለስበትን መንገድ ፈልገው እሳቸው የመወሰን ስልጣን ስላላቸው መላው የኢትዮጵያ ስነ ጥበብ ባለሙያ እዚህ ውስጥ በማካተት በአጭር ጊዜ ውስጥ እንዲመከር በማድረግ የኢትዮጵያ ክህሎት በታየበት ሁኔታ መሰራት የሚችልበትን እድል ማመቻቸት አለባቸው። አለዚያ ይሄ የኢትዮጵያ ሕዝብ ሳያውቀው የሚሰራው 19 ሐውልት ነገ ይዞት የሚመጣው ችግር እጅግ እጅግ አደገኛ ነው።
የአድዋ ድል መታሰቢያ የአድዋ 00 ሙዚየም ፕሮጀክት በ4.6 ቢሊዮን ብር እየተከናወነ እንዳለና በቅርቡ እንደሚመረቅ የመንግስት ብዙሃን መገናኛ ዘግበዋል። ሙዚየሙ እየተገነባበት ያለው ቦታ ቀደም ሲል ለሚድሮክ ኢንቨስትመንት ግሩፕ ተሰጥቶ የነበረ ሲሆን ከአራት ዓመታት በፊት መንግስት መሬቱን መልሶ በመረከብ የአሁኑን የሙዚየም ፕሮጀክት ግንባታ እንዳስጀመረበት ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ ወደ እናንተ እየቀረበ ያለውን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ ኤደን ገረመው በቺካጎ ስደተኞችን እያገዘ ስለሚገኘው የወጣት ሕክምና ባለሙያዎች እንቅስቃሴ ትነግረናለች። ዘገባው የአሶሺየትድ ፕሬስ ነው።
በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቀዳሚያቸውን ያሳልፋሉ። ሳራ እስኩዴሮ የህክምና ተማሪ ናት።
We have a large team of medical students, PAs.
ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራን እንገኛለን።
ተማሪዎቹ በቀድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሳራ በአንድ ቀን ከ3 እስከ 400 የሚደርሱ ሰዎችን እንደሚያክሙ ትገልጻለች።
በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው።
በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያው እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ።
Not only that, there are other unfortunate situations that do happen. Violence, kidnapping.
ጉዞአቸው ላይ አፈና፣ ቅሚያ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ደህንነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡራናት ላይ ተቀምጠው በአውቶቡስና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት።
ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት።
ስደተኞች በመሆናችን ድንገተኛ ሕክምና ወጪን መቋቋም አንችልም።
ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሮበን ሳንቶስ እዚህ የበጎ ፈቃድ አገልግሎት ላይ የሚሳተፍ የሕክምና ተማሪ ነው።
እንደሚመስለኝ ከጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም የምናገኝ ይመስለኛል።
ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰ ነው ይላል።
አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎደዋል።
ሳራ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል።
አባቴ የፔሩ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ።
ሳራ አያይዛም የጤና አገልግሎት መሰረታዊ ከሆኑ የሰብአዊ መብቶች አካል አንዱ ነው ትላለች።
What we're doing, we're providing medical care.
የህክምና አገልግሎት እየሰጠን እንገኛለን። ዛሬ እዚህ የምንገኝበት ምክንያት ይኸው ነው። እናም የጤና ጥበቃ አገልግሎት የሰብአዊ መብት አንዱ አካል ነው።
እነዚህ የተማሪ ዶክተሮች፣ ነርሶችና የህክምና ረዳቶች በሀገሪቱ ሶስተኛው ትልቅ ከተማ በሆነው በቺካጎ ውስጥ ያለውን የድንገተኛ ጤና ምላሽ ክፍተት በመሙላት ግንባር ቀደም ናቸው። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
በውሃ ጥረት ከፊል ደረቃማ የሆኑ ስፍራዎቿ በሚፈተኑባት ኬንያ አንድ የቴክኖሎጂ ባለሙያ ጥረቱን ለመቀነስ የሚረዳ መላ እያስተዋውቁ ይገኛሉ። ጁማ ማጂንጋ ከናይሮቢ ላከውን ዘገባ በመቀጠል እናሰማችኋለን።
በኬንያ ካጂያዶ አውራጃ ውስጥ በምትገኘው ኢሲኒያ ውስጥ በተንጣለለችው ፀሐይ ስር ዳንኤል ዋንጁኪ ቆሻሻ ውሃን ለዳግም ጥቅም በመዋል የበቀሉትን አረንጓዴ እጽዋት ማድነቅ ይዘዋል። ኬንያ አሁንም ከውሃ ጥረት ጋር እየታገለች ትገኛለች። ችግሩ በአብዛኛው እንዲህ ባሉት ከፊል ደረቃማ ስፍራዎች ይበልጡኑ ይታያል። የኢኮሴቭ የቆሻሻ አያያዝ አገልግሎት ድርጅት መስራች ዳንኤል ዋንጁኪ ቆሻሻ ውሃን መልሶ ጥቅም ላይ የመዋል ቴክኖሎጂ እጥረቱን ለመቀነስ ይረዳል ባይ ናቸው።
ዛሬ በዚህ መጠን ያገኘነው ውሃ እኩለ ሌሊት ላይ ይባክናል። የጎደለውን ለመሙላት ነገ ላይ ሌላ ውሃ ማግኘት ያስፈልጋል። የሚባክነው ውሃ ተገድቦና ታክቦ በተደጋጋሚ ለጥቅም መዋል የሚችልበትን መልካም እድል ተመልክቻለሁ።
ኢኮሴፍ ኢኮትሬት የተሰኘ ስነ ህይወታዊ ንጥረ ነገር በመጠቀም ለዳግም ጥቅም ከሚውለው ውሃ መጥፎ ጠረንን ያስወግዳል፣ ቀለሙን ያጠራል፣ ባክቴሪያዎችን ያስወግዳል። ከዚያም በአካባቢ ላይ ብዙም ጉዳት በማይተውበት መንገድ ለዳግም ጥቅም ያውለዋል። ከሜካኒካል ዘዴዎች የተለየው ይሄ መላ በማጣራት ሂደት ይለቀቅ የነበረውን የሚቴን ጋዝ መጠን ስለሚቀንስ አካባቢውን ይጠቅማል። ዳንኤል ዋንጁኪ በድጋሚ
እዚህ አካባቢ ምንም ዝናብ ያልታየባቸው 6 ወቅቶች አልፈዋል። ውሃ ቢኖር ኖሮ ሰዎች ይህን ጊዜ ያለ ችግር ያልፉት ነበር። ውሃ በሌለበት ሁኔታ ግን ምንም እድል የለም። የድሮም ሆነ የቤት እንስሳ የውሃ እጥረት ጫና ያሳድርባቸዋል። እኛም ከምናገኘው ውሃ ጥቂቱንም ቢሆን ማቆየት አለመቻላችን ትልቅ ተግዳሮት ሆኗል። ለውሃ ማቆርና የውሃ ምንጮችን ዳግም ለማሰራራት የሚውሉ መልካም እድሎች በመፍጠር ከችግሩ ለመውጣት መጣር ይገባናል።
የስነ ህይወታዊ ውሃ መልሶ ጥቅም ላይ የመዋል ቴክኖሎጂ ተጠቃሚዎች ለአካባቢ ተስማሚ ብቻ ሳይሆን ወጪ ቆጣቢም ነው ይላሉ። ዊሊያም ኬያሪ ቴክኖሎጂውን በሆቴል ውስጥ ይጠቀማሉ። ለግቢው ጥላ የሚሆኑ ዛፎችን ለማብቀል ለመልሶ ጥቅም የዋለውን ውሃ ይጠቀማሉ።
ይህንን ማድረጋችን ከፍተኛ መጠን ያለው ገንዘብ እያዳነልን ይገኛል። ዲያስፖር 100,000 የኬንያ ሽሊንግ ያተርፋል። ምናልባት ባክቴሪያ ማስወገጃ መግዛት ፎር 10,000 ሽሊንግ እናወጣለን። ይህ ቴክኖሎጂ ምን አይነት ጥገና አይፈልግም። በጣም ደረቅ በሆነ አካባቢ ሁሉ አረንጓዴ ስፍራን መፍጠር እንችላለን።
ውሃ በምግብ ምርት ውስጥ ትልቅ ሚናን ይጫወታል። ጥቅምት 16 ቀን የተከበረው የዘንድሮው የዓለም ምግብ ቀን መሪ ቃል ውሃ ህይወት ነው፣ ውሃ ምግብ ነው የሚል ነበረ። ዋንጁኪ የቆሻሻ ውሃ መልሶ ጥቅም ላይ የሚያውለውን ቴክኖሎጂን ለተቀረው ዓለም ለማሰራጨት ተስፋ ሰንቀዋል።
ወደ ተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮንፈረንስ እያመራን ባለንበት በአሁኑ ወቅት እዚህ ግቢ ውስጥ የተገበርነው ቴክኖሎጂ በመላው ዓለም በሚሊዮኖች በሚቆጠሩ ቤቶች ውስጥ ለስራ እንደሚውል እርግጠኞች ነን። ይህንኑ ማሳካት ነው እቅዳችን።
የተባበሩት መንግስታት ድርጅት ዘላቂነት ያለው የልማት ግብ ቁጥር 6 ላይ ለሁሉም የውሃና የንጽህና አጠባበቅ አቅርቦትና ዘላቂነትን ማረጋገጥ እንደሚያሻ ይጠቁማል። እንደ ዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ኬንያ አሁንም በዓለም ላይ የውሃ እጥረት ካለባቸው ሀገራት ተርታ ትመደባለች።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። መልካም ሳምንት ይሁንላችሁ። መልካም ጊዜ።